በመስራጅ ድምጽ እየተዘጋጀ ከደቡብ አፍሪካ በትራንስወርልድ ራዲዮ ከሰኞስ ጋር የሚቀርብላችሁ የመጽሐፍ ቅዱስ ትምህርት ክፍለ ጊዜ ዝግጅቱን አሁን ይጀምራል። ባለፉት ቀናት በቸርነቱና በበጎነቱ የተጠበቀን ልዑል እግዚአብሔር አምላካችን ይክበር ይመስገን። ዛሬንም ደግሞ ታድጎን በዋልንበት ስፍራ በገባንበት ስፍራ ሁሉ እንዲሁ ምሕረቱና ቸርነቱ ፍቅሩ ሳይለየን እንደገና ደግሞ ከቃሉ ማድ ፊት ተሰብስቦናል። እንደምን አመሻችሁ በጌታ የተወደዳችሁ ወገኖቼ፣ በእያላችሁበት ስፍራ ሆናችሁ እግዚአብሔር ይመስገንኛ ደህና ነን ሳትሉኝ እንደማትቀሩ አምናለሁ። ምንም እንኳን ድምጻችሁንም ባልሰማ እግዚአብሔር ይክበር ይመስገን። እናንተን የተጠበቀኛንም ታድጎናል። ምናልባት ዛሬ በኋላችሁበት ስፍራ ሁሉ እግዚአብሔር አምላካችን ጠብቋችሁ ግዚያችሁንም ሰውታችሁ በተለያየ የሥራ መስክ ስትወጡ ስትወርዱ ላችሁ ሊሆን ይችላል። ደካክሟችኋል። ግን የእግዚአብሔርን ቃል ለማንበብ ጊዜ አግኝታችኋል ወይ? ምናልባት በብዙ ነገር ዛሬ ውጣውረዱ አግኝቷችሁ አንዳንድ ነገሮች ደግሞ አናዷችሁ ሳይሟላ ሳይሳካ ቀርቶ ተበሳጭታችሁም ሊሆን ይችላል። እግዚአብሔር ፊት ቀርባችሁ ግን ቃሉን አንብባችሁ ከእግዚአብሔር ጋር የተገናኛችሁበትና የተመካከራችሁበት ሕይወታችሁንም ለጌታ የሰጣችሁበትን ደቂቃና ሰኮንድ አግኝታችኋልን? እኔ አንዳንድ ጊዜ የሚያሳዝነኝ ነገር አለ ወገኖቼ። ብዙ ጊዜ ቀኑን ሙሉ ለነፍሳት ፍቅር ሲያነቡ የነበሩ ለነፍሳት ፍቅር ሲተጉ ሲጸልዩ የሚውሉ ዛሬ ግን ተንሸራተው አንድም ጊዜ እንኳን ጊዜ አግኝተው በእግዚአብሔር ፊት የማይቀርቡ አገልጋዮች ያሳዝኑኛል። በእውነት ነው ምለው ውስጣቸው ተማጥቷል፣ ባዶ ነው። እነዚህ ወገኖች መደገፍና ለነዚህም ወገኖች መጸለይ አለብን። ዛሬስ ወገኖቼ እናንተ ለነዚህ አገልጋዮች የምትጸልዩበት ጊዜ አላችሁን? ለራሳችሁ፣ ለቤተሰባችሁ፣ ለወገኖቻችሁ፣ ለአገራችሁ፣ ለምድራችሁ የምትጸልዩበት ጊዜ አላችሁን? ቃሉንስ የምታነቡበት ጊዜ አላችሁን? እስቲን ዝማሬን ጋብዛችሁ አብይ አምላካችን። በፊቱ ወድቀን ስለሌሎች ስለራሳችንም የምንተጋበትን ህይወት ይስጠን። ስለዝማሬውም እግዚአብሔር አምላካችን ይክበር ይመስገን። እንጸልይ። ጌታ እግዚአብሔር አምላካችን ሆይ ስላለፉት ቀናት ከቃልህ ማድ ደግሞ ስለመገፍከን እንድንቆም ታላቅና ድንቅ የሆነውን ምስጢርህን ደግሞ ስላሳወከን እናመሰግንሃለን። በዚህች ዕለት በዚህች ምሽት በዚህች ደቂቃና ሴኮንድ ደግሞ እግዚአብሔር አምላካችን ሆይ ሕይወታችንን እንድትመለከት እኛነታችንን እንድትመለከት አቤቱ አምላካችን ሆይ ለመናችንን እንድትመለከት ራሳችንን አሳልፈን ላንተ እንሰጣለን። ጌታ እግዚአብሔር አምላካችን ሆይ ቃሉ እጅግ ድንቅ ነው፣ ፕሮግራሙ እጅግ ጣፍጣል፣ ግሩም ነው ብለን ብቻ አድንቀን እንዳንመለስ፣ አጨብጭበን ተገርመን ከናፍርቶቻችንን መጠን ብቻ እንዳንመለስ፣ ነገር ግን በሰማነው በቃልህ ደግሞ መኖርና መመላለስ የምንችልበትን ጸጋ እግዚአብሔር ሆይ ከጸባዖት እንድትሰጠን እንለምንሃለን። አቤቱ አምላካችን ሆይ ጸሎትን ሰምተህ ወደምትመልስ ወደ አንተ እንጣራለን። እባክህ ከኛ ልላቀቅ ያለ የሚያስቸግረን ነው ህይወታችንን የሚቧጥጥ ክፉ ኃጢአትን ከኛ እንድትቆርጥ በጌታ በኢየሱስ ክርስቶስ ስም እንለምንሃለን። አቤቱ ጌታችንና መድኃኒታችን ሆይ ምናልባት በጓደኞቻችን ምክንያት እንስት ይሆናል፣ ምናልባት ደግሞ ከምንሰራበት ሥራ አቋያ ሌሎችን ለማስደሰት ስንል አንተን አሳዝነን ሊሆን ይችላል። ጌታ ሆይ በእውነት የልጅህን የጌታ የኢየሱስ ክርስቶስን የመስቀል ፍቅር ፊት ለፊት እየተመለከትን ጸጥና ዝግ ብለን የምንኖርበትን ሕይወት በውስጣችን እንድትፈጥርልን እንለምንሃለን። ጊዜውንም ሁሉ ባርክልን። ስለ ዘላለማዊና ስለ ታላቁ ስም ስትል ስማን። አሜን። አድማጮቼ ባለፈው ክፍለ ጊዜ ጥናታችን ከአንደኛ ተሰሎንቄ ሐዋርያው ጳውሎስ ቃሉን በብዙ መከራና ከመንፈስ ቅዱስ ደስታ ጋር ተቀበላችሁ ሲል ምን ለማለት እንደፈለገ በስፋት መመልከታችንና ትምህርታችንን መደምደማችን የሚታወስ ነው። ሐዋርያው እንደዚህ ሲል መከራና ደስታ ምስራቅና የምዕራብን ያክል የተራራቁ መሆናቸውን ሲገልጽልን መከራና ደስታ በአንድነት የሚመደቡ ነገሮች አለመሆናቸውንም አስታውቆናል። የቀንና የሌሊትን የብርድና የሙቀትን ያክል የተለያዩ ናቸው። በተፈጥሮ አይና በለመኑ አመለካከት ካየነው አንድ ሰው መከራ ውስጥ ከሆነ ደስተኛ ሊሆን አይችልም፣ ደስተኛ ከሆነ ደግሞ መከራ የለበትም ማለታችንና ትምህርታችንን ማጠናቀቃችን የሚታወስ ነው። ዛሬ ደግሞ ለጥናታችን ያመቸን ዘንድ መለስ ብለን አንደኛ ተሰሎንቄ ምዕራፍ 1 ቁጥር 5ን አውጡ። አንደኛ ተሰሎንቄ ምዕራፍ 1 ቁጥር 5ን ተመልከቱ። ኃይልና በመንፈስ ቅዱስ በብዙ መረዳትም እንጂ በቃል ብቻ ወደ እናንተ አልመጣምና በእናንተ ዘንድ እንዴት እንደነበርን ታውቃላችሁ ይላል ሐዋርያው። ወደ እናንተ በመጣንበት ጊዜ እንደ ማንኛውም ሰው ደካሞች ሆነን ነበር የመጣነው ነው የሚለው ሐዋርያው። ያደረግነው ነገር ቢኖር ይላል ቀጥል ያደርግና ያደረግነው ነገር ቢኖር የእግዚአብሔርን ቃል መናገር ብቻ ነው። ቃሉን የነገርናችሁ በእኛ ብርታት ሳይሆን በመንፈስ ቅዱስ እንዲሁም በመለኮታዊ ኃይልና ብርታት ነበር በማለት ሐዋርያው ይናገራል። ወዳጆቼ ከዚህ እውነት የተነሳ የእግዚአብሔርን ቃል መስበክና ማስተማር እንወዳለሁ። ምክንያቱም በመሰብከውና በማስተምረው የእግዚአብሔር ቃል ሰዎች ሲነኩና ሕይወታቸውም ሲለወጥ አይቻለሁ። ይህንንም የሚያረጋግጡ በአሁኑ ጊዜ እንኳ ከ500 በላይ የሚሆኑ ደብዳቤዎች እዚህ ጠረጴዛ ላይ ይገኛሉ። ለምሳሌ ያክል አንዲት ሴት በጻፈችልኝ ደብዳቤ መሰረት የኔን ሬዲዮ ፕሮግራም መስማት በጀመረችበት መጀመሪያ ቀን ባሏ 30 ደቂቃ በሙሉ እኔን በመሳደብና በማንጓጠጥ ነበር የሚያሳልፈው። ሬዲዮ ከፍታ ፕሮግራሜን ስታዳምጥ ባልየው ደግሞ ባገኛ አጋጣሚ በሙሉ ለምናገረው ቃል ያለውን ጥላቻ ይገልጽ ነበር። አንድ ቀን እቺ ሴት ፕሮግራሜን ለማዳመጥ ሬዲዮ መክፈቷን ትረሳለች። ታዲያ ይህን ጊዜ ባልየው ነበር ያስታወሳት። በዚህ ሁኔታ ውስጥ ባልና ሚስት ብዙ ከተጓዙ በኋላ አንድ ቀን ባልየው ሬዲዮን አጠገብ በመንበርከክ ኢየሱስ ክርስቶስን ጌታና አዳኛ አድርጎ ይቀበላል። እንግዲህ ወገኖቼ ይህን ሊሆን የቻለው እኔ የተለየው ሰው ወይም ልዩ ያሰባበክ ችሎታ ስላለኝ እንደሆነ የምታስቡ ከሆነ ተሳስታችኋል። ትልቁ ነገር የምሰብከው ቃል ኃይል እንዲኖረው መንፈስ ቅዱስ መጠቀሙ ነው። መንፈስ ቅዱስ ቃሉን ሲባርክ ኃይል ይኖራል፣ የሰዎችም ሕይወት ይለወጣል፣ የኛ ያገልጋዮች ድፍረትም ይሆናል። እዚህ ላይ አንድ ነገር በጥንቃቄ እንድታዳምጡኝ ይፈልጋለሁ። መጽሐፍ ቅዱስ ሙሉ በሙሉ የእግዚአብሔር ቃል እንደሆነ አምናለሁ። ስለሆነም ይህን በተመለከተ ማንም ክርክር እንዲገጥመኝ አልፈልግም። እግዚአብሔር በቃሉ አማካይነት ይናገረናል። መንፈስ ቅዱስ ደግሞ በቃሉ ይጠቀምና ወደ ልባችን ዘልቆ እንዲገባ ያደርጋል። ከዚህም የተነሳ ሕይወታችን ይለወጣል። ሰዎች ዳግም የሚወለዱት በእኛ አነጋገር ሳይሆን በእግዚአብሔር ቃል ነው። ዳግመኛ የተወለዳችሁት ከሚጠፋ ዘር አይደለም፣ በሕያውና ለዘላለም በሚኖር በእግዚአብሔር ቃል ከማይጠፋ ዘር ነው እንጂ ይላል። አንደኛ ጴጥሮስ ምዕራፍ 1 ቁጥር 23 ን ተመልከቱ። መንፈስ ቅዱስ በቃሉ ተጠቅሞ ይህን እውን እንደሚያደርግላችሁ አምናለሁ። መንፈስ ቅዱስ በቃሉ ተጠቅሞ ከታምር ሁሉ በላይ የሆነውን ታምር ማድረግ ይችላል። ኃጢአተኛና መጸኛ ሰው ተለውጦ የእግዚአብሔር ልጅ መሆን መቻሉ ከታምር ሁሉ የሚበልጥ ታምር ነው ወዳጆቼ። እውነቴን ነው የምላችሁ፣ በሮም ቅኝ ስር የነበረችውን የተሰሎንቄ ሰዎችን ሕይወት የለወጠው የእግዚአብሔር ቃል እንጂ ሌላ ምንም ነገር አይደለም። ያኔ እግዚአብሔር አምላካችን እንደዚያ ካደረገ ዛሬ ያንን ማድረግ ፈጽሞ አይሳነውም። ስሙ ይክበር ይመስገን። ቁጥር 5 በጣም ጠቃሚ ቃል ስለሆነ በድጋሚ ላነበው ፈልጋለሁ ወዳጆቼ። እንዲህ ይላል ወንጌላችን፣ በኃይልና በመንፈስ ቅዱስ በብዙ መረዳትም እንጂ በቃል ብቻ ወደ እናንተ አልመጣምና በእናንተ ዘንድ ስለ እናንተ እንዴት እንደነበርን ታውቃላችሁ ይላቸዋል ሐዋርያው። የመጀመሪያውና አስፈላጊው ነገር የእግዚአብሔርን ቃል መስማት ነው። ይህ የመሰረትን ያክል በጣም ወሳኝነት አለው። እምነት ከመስማት ነው፣ መስማትም ከእግዚአብሔር ቃል ነው ይላል ሮሜ 10 ቁጥር 17 ልብ ይሏል። ይሁን እንጂ ነገሩ እዚህ ላይ አበቃም። መንፈስ ቅዱስ ካልተጠቀመበት ቃሉ ወገኖቼ ፊደል ብቻ ከመሆን አያልፍም። ለሚያምን ሁሉ ሕይወት ሊሆንለት የሚችለው መንፈስ ቅዱስ በቃሉ አማካይነት ሲጠቀም ነው። ያኔ ቃሉ ኃይል ይኖረዋል። ጌታ ኢየሱስም ይህንኑ ነበር ያለው፣ እኔ ግን እውነት እነግራችኋለሁ፣ እኔ እንድሄድ ይሻላችኋል፣ እኔ ባልሄድ አጽናኙ ወደ እናንተ አይመጣምና፣ እኔ ብሄድ ግን እርሱን እልክላችኋለሁ። እርሱም መጥቶ ስለ ኃጢአት፣ ስለ ጽድቅም፣ ስለ ፍርድም ዓለምን ይወቅሳል። ስለ ኃጢአት በእኔ ስለማያምኑ ነው። ስለ ጽድቅም ወደ አብ ስለምሄድ ከዚህ በኋላ ስለማታዩኝ ነው። ስለ ፍርድም የዚህ ዓለም ገዢ ስለ ተፈረደበት ነው ይላል። ዮሐንስ 16 ከቁጥር 7 እስከ 11 ያለውን መመልከት ይቻላል። እስቲ አሁን ደግሞ አለፍ ብዬ ቁጥር 6 ላንብብላችሁ። ደግሞ እናንተ ቃሉን በብዙ መከራ ከመንፈስ ቅዱስ ደስታ ጋር ተቀብላችሁ እኛንና ጌታን የምትመስሉ ሆናችሁ ይላል። ጳውሎስ ሲላስና ጢሞቴዎስን እንዲሁም ራሱን ምሳሌ አድርጎ ማቅረብ ይችላል። በበኩሌ ግን ራሴን ምሳሌ አድርጌ ማቅረብ ይከብደኛል። ጥሩ ምሳሌ ሆናለሁ የሚል ግምት የለኝም። በሮም ግዛት ከስፍራ ስፍራ እየተዘዋወረ ወንጌልን የሰበከው ሐዋርያው ጳውሎስ ግን ለእነዚያ አማኞች ራሱን ምሳሌ አድርጎ ማቅረብ ይችላል። ቃሉን በብዙ መከራ ከመንፈስ ቅዱስ ደስታ ጋር ተቀብላችሁ ይላቸዋል። ይህን ሲል መከራና ደስታ ምስራቅና የምዕራብን ያክል የተራራቁ ነገሮች መሆናቸውን መረዳት ይቻላል። መከራና ደስታ በአንድነት የሚመደቡ ነገሮች አይደሉም። የቀንና የሌሊትን የብርድና የሙቀትን ያክል የተለያዩ ነገሮች ናቸው። በተፈጥሮአዊና በለመድነው አመለካከት ካየነው ደግሞ አንድ ሰው መከራ ውስጥ ከሆነ ደስተኛ ሊሆን አይችልም። ደስተኛ ከሆነ ደግሞ መከራ የለበትም ማለት ነው። ይሁን እንጂ በተለያየ መንገድ መከራ ውስጥ ቢሆንም የጌታን ረፍትና ደስታ ሲለማመዱ የነበሩ ቅዱሳንን ከየዘመናቱ ማቅረብ ይቻላል። ይህ ወገኖቼ እውነተኛ ድል ነው። በሕመም ምክንያት አልጋ ላይ ያሉ ቢኖሩም እንኳ የእግዚአብሔር ደስታ በልባቸው የበዛላቸው ብዙ ወገኖች አሉ። ዓለም እነዚህን ሁለት ነገሮች በአንድነት መቀበል አትችልም። ጳውሎስ ቃሉን በብዙ መከራ ማለትም በስደት በችግር በስቃይ ተቀበላችሁት ይላል። ይሁን እንጂ ከዚሁ ጋር ያይዞ ደግሞ ከመንፈስ ቅዱስ ደስታ ጋር ተቀበላችሁትም ሲል ይናገራል። እግዚአብሔር ይክበር ይመስገን። ኢየሱስ ጌታ ነው ወዳጆቼ፣ አይደለም እንዴ? ኢየሱስ ጌታ ነው። በዚህ ዝማሬ ስላገለገለችን እግዚአብሔር ኑሮዋንና አገልግሎቷን ይባርክ እንላለን። አዎ እግዚአብሔር ይክበር ይመስገን። ወገኖቼ ኢየሱስ በሕይወታችን ባለን ጣውረድ ሁሉ ላይ ጌታ ነው። እግዚአብሔርን የሚቋቋም የሚያሸንፈው ምንም ነገር የለም። ኢየሱስ ክርስቶስ ቀድሞ ከፊት ለፊታችን ካለ ነገር ሁሉ ከሥራችን ይበረከካል ይረታል። ሃሌሉያ። አሁን ደግሞ አለፍ ብለን ከቁጥር 7 እስቲ ሐዋርያው የሚናገረውን አብረን እንመለከታለን። ስለዚህ በመቄዶንያና በአካያ ላሉት ምዕመናን ሁሉ ምሳሌ ሆናችሁላቸው ይላቸዋል። ለሌሎች ምሳሌ መሆን ስለቻሉ ሰዎች አልፎ አልፎ እንሰማለን። ይሁን እንጂ በምሳሌነታቸው ሌሎችን መማረክ የቻሉ ጥቂት ቤተ ክርስቲያኖችም መሆናቸውን እናውቃለን። ቁጥር 8 ከናንተ ወጥቶ የጌታ ቃል በመቄዶንያና በአካያ ብቻ አልተሰማምና፣ ነገር ግን ምንም እንድንናገር እስከማያስፈልግ ድረስ በእግዚአብሔር ዘንድ የሚሆን እምነታችሁ በሁሉ ስፍራ ተወርቷል ይላል። በሚሄድበት ስፍራ ሁሉ የነዚህ የተሰሎንቄ ክርስቲያኖች መልካም ዝና ቀድሞት እንደሚሄድ ነው ሐዋርያው ጳውሎስ የሚናገረው። ይህም ደግሞ ያቺ ቤተ ክርስቲያን በወቅቱ የነበራትን መልካም ስም ያመለክታል። እስቲ ቁጥር 9ና 10 ደግሞ እንይ። እነርሱ ራሳቸው ወደ እናንተ መግባታችን እንዴት እንደነበረ ስለኛ ይናገራሉና፣ ለያውና ለእውነተኛ አምላክም ታገለግሉ ዘንድ ከሙታንም ያስነሳውን ልጁን እርሱንም ኢየሱስን ከሚመጣው ቁጣ የሚያድነንን ከሰማይ ተጠብቁ ዘንድ ከጣዖቶች ወደ እግዚአብሔር እንዴት ዞር እንዳላችሁ ይናገራሉ ይላል። ቁጥር 3ን በተመለከትንበት ጊዜ እነዚህን ሁለት ቁጥሮችንም አብረን ተመልክተን እንደነበር ታስታውሳላችሁ። ወደ እናንተ መግባታችን የሚለው ሲላስና ጢሞቴዎስ በወቅቱ ከጳውሎስ ጋር እንደነበሩ ነው የሚያመለክተው። በዚያ ወቅት የተሰሎንቄ ሰዎች ስለሰጡት ምላሽ ሲያመለክትም አንደኛ የእምነታቸውን ሥራ ማለትም ከጣዖት ወደ እግዚአብሔር መመለሳቸውን፣ በሁለተኛ ደረጃ ደግሞ የፍቅራቸውን ድካም ማለትም ያውና እውነተኛ አምላክን ለማገልገል ምን ያህል እንደደከሙ፣ ሦስተኛ የተስፋቸውን መጽናት ማለትም ከሰማይ የሚገለጠው የእግዚአብሔርን ልጅ በትዕግስት ስለመጠበቃቸው ይናገራል። እነዚህን ነጥቦች አንድ ጊዜ ደግምላችኋለሁ፣ ፈጠን ይያላችሁ ጻፉ። አንደኛው የእምነታቸውን ሥራ ማለትም ከጣዖት ወደ እግዚአብሔር መመለሳቸውን ያመለክታል። ሁለተኛው ደግሞ የፍቅራቸውን ድካም ያመለክታል። አዋርያው የፍቅራቸውን ድካም ያመለክታል። ይህም ማለት ያውና እውነተኛ አምላክን ለማገልገል ምን ያህል እንደደከሙ ይገልጻል። በሦስተኛ ደረጃ ደግሞ የተስፋቸውን መጽናት ማለትም ከሰማይ የሚገለጠው የእግዚአብሔርን ልጅ በትዕግስት ስለመጠበቃቸው ይናገራል። ጳውሎስ ወደ ተሰሎንቄ በሄደ ጊዜ ስለ ጣዖት አምልኮ ትክክል አለመሆን የተለያዩ ስብከቶችን እንደሚያስማ ምንም ማስተዋቂያ አልተናገረም። ስለ ክርስቶስ ብቻ ሰበከ። ክርስቶስን በመስበኩም ከጣዖት አምልኮ ወደ እግዚአብሔር ተመለሱ። ንስሐ ማለት ይሄው ነው። ንስሐ ማለት ወደ እግዚአብሔር መመለስ ማለት ነው። ጌታ ኢየሱስ ሲያስተምር ይህ የእግዚአብሔር ሥራ እርሱ በላከው እንድታምኑ ነው አለ። ዮሐንስ 6 ቁጥር 29 አንድ ሰው ወገኖቼ በክርስቶስ እንዲያምን ከተፈለገ ራሱን ማዳን የማይችል ኃጢአተኛ መሆኑን መቀበል ይኖርበታል። የፈለገውን ያክል በኃጢአቱ ቢጸጸትና ቢያለቅስም በንስሐ ወደ ክርስቶስ ካልተመለሰ በቀር ማልቀስና መጸጸቱ ምንም ሊጠቅመው አይችልም። በቅርቡ በጠጪነቱ የሞተ አንድን ሰው አውቃለሁ። ይህ ሰው ቢሮዬ ይመጣና ስለ ጠጪነቱ ብዙ ያዝናል፣ ብዙ ያለቅሳል። ሰካራምነት ምን ያህል አስቀያሚ እንደሆነ የሚነግረኝ ነበር። ይሁን እንጂ ጠጪነቱን ሲተው ግን አይታይም፣ ዘወትር ይጸጸታል። ያው ከብርጭቆ ወይም ደግሞ ከብርሌው ሥራ አይታጣም። በመጨረሻም ለብዙ ጊዜ ወዳጁ ያደረገው መጠጥ የሕይወቱ መጥፊያ ሆኖ ተገኘ። ብዙ ሰዎችም እንዲሁ ናቸው። በየደረሱበት ንስሐ ያደርጋሉ። ከኃጢአታቸው ተመልሰው የተለወጠ ሕይወት ሲኖሩ ግን አይታዩም። አንድ ሰው ወደ ክርስቶስ ሲመለስ ለአንድ ሌላ ነገር ጀርባውን ይሰጣል፣ ከሌላ ነገር ዞር ይላል ማለት ነው። የተሰሎንቄ ሰዎች ከጣዖት ወደ እግዚአብሔር ከተመለሱ በኋላ በጣዖት አምልኮ ባሳለፋቸው ዓመታት ሳያዝኑና ሳያለቅሱ እንዳልቀሩ ገምታለሁ። እውነተኛ ንስሐ ወገኖቼ በኃጢአት ማልቀስን ብቻ ሳይሆን ከኃጢአት መመለስንም ይጨምራል። ኢየሱስ ክርስቶስ የዓለም አዳኝ መሆኑ በኃጢአቱ ምክንያት ለጠፋው ዓለም መታወጅ አለበት። የንስሐ መልእክት መሰበክ ያለበት ግን ለቤተ ክርስቲያን ነው። ከዮሐንስ ራእይ ምዕራፍ 2ና ምዕራፍ 3 እንደምንመለከተው ጌታ ለአብያተ ክርስቲያናት ያለው መልእክት ንስሐ ነው። ዛሬ ግን ቤተ ክርስቲያን ከርሷ ውጪ ያሉ ሰዎችን ንስሐ እንዲያደርጉ ስታስተምር ነው የምንሰማው። መጽሐፍ ቅዱስ ግን ራሳቸው ክርስቲያኖች ንስሐ እንዲገቡ ያስተምራል። በእግዚአብሔር ፊት በግንባራችን ተደፍተን ንስሐ ማድረግ አለብን። ለበደልነው ላጠፋነው ነገር በእግዚአብሔር ፊት ወድቀን ይቅርታን መጠየቅ አለብን። ለያውና ለእውነተኛ አምላክም ታገለግሉ ዘንድ ይላል ሐዋርያው በክፍሉ ውስጥ። የተሰሎንቄ ክርስቲያኖች እግዚአብሔርን እያገለገሉ ማለትም በፍቅር እየደከሙ ነበር። ካልወደድነው በቀር ክርስቶስን ወገኖቼ ማገልገል አንችልም። ጌታ ኢየሱስም ብትወዱኝ ትእዛዜን ጠብቁ ነው ያለው። ዮሐንስ 14 ቁጥር 15 ነ ተመልከቱ። የማንወደው ከሆነ ትዕዛዙን መጠበቅ አንችልም። ወደ ዓለም ሁሉ ሄዶ ወንጌልን ለፍጥረት ሁሉ መስበክ ለሚወዱት የተሰጠ ትዕዛዝ ነው። ከትንሣኤው በኋላ ጌታ ኢየሱስ ጴጥሮስን ሲያናግረው ጴጥሮስ ለምን ካድከኝ አላለው። አስተዋላችሁ አይደል? ጌታ ኢየሱስ ከትንሣኤው በኋላ ጴጥሮስን ሲያናግረው ጴጥሮስ ለምንድነው የካድከኝ አላለው። ወይም ደግሞ ጴጥሮስ ለአገልግሎት ብሾምህ ጥሩ ስብከት በማቅረብ ሰዎች በእኔ እንዲያምኑ ታደርጋለህን አላለው። ጴጥሮስን ትወደኛለህን ነበር ያለው። አስተዋላችሁ አይደል? ጌታ ኢየሱስ ክርስቶስ ጴጥሮስን የጠየቀው ምን ብሎ ነው? ጴጥሮስ ትወደኛለህን ነበር ያለው። ጴጥሮስ የለም ጌታ ሆይ አልወድህም ቢለው ኖሮ በፍጹም አገልግለኝ የሚለው አይመስለኝም። ምክንያቱም እርሱን ለማይወዱ ሰዎች እርሱን ማገልገል ምን ያህል ከባድ እንደሆነ ጌታ ራሱ ያውቃልና ነው። ልጁን እርሱንም ኢየሱስን ትጠብቁ ዘንድ ሲላዋርያው እጆችን አጣጥፎ ተቀምጦ መጠበቅ ማለቱ አይደለም። እየሰራን እያገለገልን ነው እርሱን መጠበቅ ያለብን። በቅርቡ በአንድ ቦታ ተጋብዤ ሳገለግል እየሰማ አንድ የቤተ ክርስቲያን ሽማግሌ ወደ እኔ መጣና፣ አበበ ስብከትህን በሚገባ ሰማው። በጣም የሚወደድና ትክክል ሆኖ ነው ያገኘሁት። ከዚህ ቀደም ስለ አንተ ከሰማሁት በጣም የተለየ ነው የሆነብኝ። ምክንያቱም ከዚህ ቀደም የሰማሁት ኢየሱስ ይመጣል በማለት ጠዋት ማታ ወደ ሰማይ ከሚያንጋጥጡ ወገኖች አንዱ እንደሆንክ ነበር አለኝ። እኔም የኔ ወንድም አልኩት፣ ስማ የኔ ወንድም፣ ኢየሱስ ይመጣል ብለው የሚያምኑ ወገኖች አንተ እንዳልከው ጠዋት ማታ ወደ ሰማይ አንጋጠው አይውሉም። ይልቁንም ተክተው እየሰሩ ተክተው እያገለገሉ ነው ጌታን የሚጠብቁት በማለት እቅጩን ነግሬ መለስኩለት። የጌታን መምጣት ወገኖች መጠበቅ ሲባል የተስፋን ጽናት በተስፋ መታገስን ነው የሚያሳየው አይደለም እንዴ? አዎ፣ የጌታን መምጣት ስንጠባበቅ ቃሉን እየሰበክን መሆን እንዳለበት ነው የሚያመለክተው። ጌታ መጥቶ ቤተ ክርስቲያንን ከዚህ ዓለም ይወስዳታል ስንል ተሸናፊነትን ወይም ሽሽትን የሚያመለክት እንደሆነ ማሰብ የለብንም። ይልቁንም ይህ በርትተን ማገልገል እንዳለብን ማበረታቻ ሊሆነን ይገባል። እግዚአብሔር ይክበር ይመስገን።
Right.